የበጀት ሞኒ ፋይናንስ አጠቃቀም ጉዳይ የፋይናንስ ፖሊሲውንም እንድናይ ይጋብዝ ይሆናል። እዚህ ላይ ዶክተር ኢዮብ ተስፋዬ እንግዲህ የፋይናንስ ፖሊሲ እንዲለወጥና ማሻሻያዎች እንዲደረጉ ሲከራከሩ ኖረዋል። እርሶ ማለት ነው ካነሷቸው ሀሳቦቹ ምን ያህሉ ተፈጽመዋል? ምን አይነት የገንዘብ ፖሊሲ እንዲኖር ይፈልጋሉ? አስተያየት ቢሰጡበት ዶክተር ኢዮብ ተስፋዬ።
ኦኬ፣ አንድ ስቴፕ ወደኋላ ልመለስ እና ዶክተር ኢዮብ ተካልኝ እሱትን አንዳንድ ነጥቦች ላንሳ። እዚህ የሀገር በቀል ኢኮኖሚክ ሪፎርም ፕሮግራም ከተጀመረ ጀምሮ አንዳንድ የተሰሩ ስራዎች አሉ፣ የተስገኙ ስራዎች አሉ። በተለይ ለምሳሌ የገንዘብ አቅርቦትን ኤክሰሲቭ የሆነውን በኢኮኖሚ ውስጥ የተሰራጨውን የገንዘብ አቅርቦት ለመቀነስ እርምጃ ተወስዷል። እንዲሁም ኮቪድ መጥቶ እንቅፋት ሆነ እንጂ አካሄዱ ጥሩ ነበረ። በአመት በአቨሬጅ ኦን ላስት ቴን ይርስ ትዌልቭ ይርስ መኒ ሰፕላይ በ30% ነበር የሚያድገው። ይህንን ወደ 20% ማውረድ ተችሏል በ2018-19 አካባቢ እና ይሄ ጥሩ አቅጣጫ ነው። ፕሮባብሊ የኮቪድ መምጣት ይሆናል። እሱም ተገቢ ነው። ኤክስፓንሽነሪ የሆነ ፊዚካል ለፖሊሲ መከተል ትክክል ነው። ስራ መቆም ስለሌለበት፣ ኢኮኖሚ መቆም ስለሌለበት ቅድም ዶክተር ኢዮብ እንዳነሳው የዚህ የትሬዥሪ ቢል ማርኬቱ በማርኬት ቤዝድ ሆኖ መንግስት የሚያስፈልገውን ገንዘብ ከገበያው ብቻ እንዲያገኝ ይህም ተጀምሯል። ጥሩ ነው። ሌሎች እንደዚሁ ምርትና ምርታማነትን ለማሳደግ ለምሳሌ በዚህ በቆላ አካባቢ የተጀመሩ እርሻዎች አሉ። ይሄ ሲግኒፊካንት ፕሮግረስ ነው። ቀላል ፕሮግረስ አይደለም። ግን አሁን ካለው ውስብስብ የኢኮኖሚ ችግር አንጻር አንደኛ የተወሳሰበ ነው፣ በአጭር ጊዜ የሚፈታ አይደለም። ሁለተኛ የስትራክቸራል ማነቆ ስትራክቸራል ቦትልኔክ ትሬመንደስ እና ኢኖርመስ ነው። ይህም ጊዜ የሚፈልግ ነው። ሀገሪቷ ለግዠሪ ኦፍ ታይም የላትም። እንደ ገቨርንመንት ሀዝ ኖ ለግዠሪ ኦፍ ታይም። አሁን የተጀመሩ ለውጦችን በጣም በጣም አጠናክሮ መቀጠል ያስፈልጋል። በሞኔታሪ ፖሊሲ ደረጃ መሰራት ያለባቸው ስራዎች አሉ። አሁንም ዳይሬክት ሞኔታሪ ፖሊሲ ወደ ኢንዳይሬክት ሞኔታሪ ፖሊሲ ኢንስትሩመንትስ መሻገር መቻል አለበት። ራሱ ሴንትራል ባንኩን እንደገና ሪፎርም ማድረግ ጠይቃል እና ፍጥነት የሚለውን ማስመር ይፈልግበታል ነው። ምክንያቱም ያለው አንኤምፕሎይመንት፣ የፖቨርቲ ኢንፍሌሽን፣ የፎሬን ኤክስቼንጅ እጥረት አሁንም በጣም በጣም በርካታ እርምጃዎች መወሰድ አለባቸው። የኢንስቲቱሽናል ሪፎርምስ መደረግ አለባቸው። ወደ ፋይናንሻል ሴክተሩ ስንመጣ አሁንም ማንሳት የምንፈልገው በተለይ በላስት ሰቨን መንዝስ ንግድ ባንክና የልማት ባንክ ላይ የተወሰዱ ማሻሻያዎች አሉ። በጣም በጣም ፋንዳሜንታል የሆኑ እንደሚታወቀው እነዚህ ትላልቅ የተጀመሩ ፕሮጀክቶችን ንግድ ባንክ በቀጥታ በትዕዛዝ ያለምንም ፊዚቢሊቲ ስታዲ ብድር እንዲሰጥ ብድር እንዲያቀርብ ነው። ለስኳር ፕሮጀክቶች፣ ሬልዌይ ለመሳሰሉት እንደዚሁ በርካታ ገንዘቦች ተሰጥቷል። እነዚህ ፕሮጀክቶች ግን የአፈጻጸም ድክመት ብቻ ሳይሆን ስር የሰደደ ኮራፕሽንም ስለነበረ ገንዘቡ ለንግድ ባንክ ሊመለስ አልቻለም። ባንኩ የሊኩዲቲ የገንዘብ ፍሰት ችግር ውስጥ ገብቶ ነበረ። ይሄ ገንዘብ ችግር ፍሰት አጠቃላይ ወደ ሲስተሚክ ችግር ሊተላለፍ ጥቂት ወራት ነበር የቀሩት። ግን ይሄን አቨርት አድርጓል መንግስት። አንድ ትልቅ እርምጃ ብዬ የምወስደው በንግድ ባንክ አካባቢ የነበረውን የገንዘብ ፍሰት ችግሮችን መሰረታዊ በሆነ መልኩ እየፈታ ነው። ንግድ ባንክ ካለፈው ዓመት ከነበረበት ሁኔታ በጣም ተሻሽሏል። ይሄም የፋይናንስ ስርዓቱን አድኖታል፣ እያዳነው ነው። ተስፋ ሰጪ ሁኔታዎች አሉ። በልማት ባንክ በኩል ያሉ ሪፎርሞች አሉ። ብዙ ጠለቅ ብዬ ባላቀውም ልማት ባንኩ መሰረታዊ በሆነ ሁኔታ መቀየር ይደረግ ነበረበት። ካፒታል ኢንጀክት ከመደረጉ በፊት ያለበት ችግር ምንድን ነው ተብሎ፣ የተበላሹ ብድሮች ምንድን ናቸው፣ ለነዛ ሪስፖንስብል እነማን ናቸው ተብሎ ኢንቨስቲጌት ተደርጎ እንደገና ማዋለድ የሚጠይቅ ነው። ተስፋ አድርጋለሁ ተጀምሯል የተባሉ ሪስትራክቸሪንጎች ባንኩን ትክክለኛ የልማት ባንክ ለኤስኤምኢስ ብድር የሚሰጥ ለትላልቅ ፕሮጀክቶች ብድር የሚሰጥ በኢኩቲ ኢኩቲ ፋይናንሲንግ ውስጥ የሚገባ እና አስተማማኝ የሆነ የልማት መሰረት ማድረግ ይጠበቃል። አንዱ ሪፎርም ስንል ይሄን ነው። ስራ አጥነትን ለመቀነስ እንደዚህ አይነት ሪፎርሞችን መውሰድ ያስፈልጋል። በፋይናንስ ሴክተር ውስጥ የተፈጠሩት ችግሮች ልክ እንደ ሌሎች ሴክተሮች ውስጥ እንደተፈጠሩት ችግሮች ቀላል አይደሉም፣ ጊዜ ይፈልጋሉ። ግን ጥሩ ጥሩ ስራዎች እየተሰሩ ናቸው። ኢትዮጵያ ንግድ ባንክ በአጭር ጊዜ ውስጥ ኮምፕሬንሲቭ የሆነ ሪፎርም ፕሮግራም ውስጥ ይገባል ይስተካከላል የሚል እምነት አለኝ።
አድማጮቻችን እየተከታተላችሁ ያላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታ አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ፣ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚዳንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ጋር በማድረግ ላይ ያለውን ውይይት ነው። ውይይታችን ይቀጥላል። ዶክተር ታደለ እስኪ ደግሞ ወደርሶ ልመለስና ቀደም ሲል ስለ ኢትዮጵያ ኢኮኖሚ ወቅታዊ ቁመና እስከነ ችግሮቹ ነግረውናል። የኢኮኖሚውን የእድገት አቅጣጫስ እንዴት ይመለከቱታል? የአገሪቱ ኢኮኖሚ እድገት የአምናውን ካለፈው አመት የዘንድሮውን ደግሞ ከመጪው ጋር ሲያነጻጽሩ የሚመለከቱት ስዕል ምንድን ነው? እንግዲህ ብዙ ጊዜ የእናንተ ማህበር ትንባያዎችን ያወጣል፣ እርሶም ውይይቶችን ያዘጋጃል ቀደም ሲል በነበረው የማህበሩ ታሪክ አሁንም ባለው። ከዚህ ልምዶ አንጻር የግሎ አስተያየት ነው የማህበሩ እንዳልሆነ ቅድም እሱን አከፋለሁ፣ አሁንም ለአድማጮቻችን መግለጽ የምፈልገው በግሎ የሰጡት አስተያየት መሆኑን በድጋሚ ለማስታወስ ነው። እና ስለ መጪው ኢኮኖሚ ያለው ትንባያ ምንድን ነው ዶክተር ታደለ?
አመሰግናለሁ። በተነሱት ጉዳዮች ላይ በአብዛኞቹ እስማማለሁ። ወደ ጥያቄው ስመጣ ምናልባት ይሄ ኢኮኖሚ እድገት ውጤት ነው፣ መጨረሻ ላይ የሚገኝ ውጤት ነው። ይሄ ውጤት በስራ ነው የሚገኘው፣ በሚወሰዱ የፖሊሲ እርምጃዎች የሚመጣ ነገር ነው እና የብዙ ውጤት ድምር ነው የኢኮኖሚ እድገት እና ከአምና ይሄ የኢኮኖሚ እድገት አሁን ያለው ኢኮኖሚ ምን ላይ ነው? አምናስ ምን ነበረ? ሁኔታዎች የተለያዩ ናቸው። ስለዚህ ሁለቱን ማወዳደሩ ምናልባት ትንሽ አስቸጋሪ ይሆናል። በእድገት አካባቢ ስመጣ አሁን ያለው ኢኮኖሚ ሁኔታ ባለፈው አመት ጋር ሲነጻጸር በተለያዩ ምክንያቶች የተለየ ያደርገዋል። አሁን ያለነው የኮቪድ-19 ዘመን ነው። እሱ ደግሞ ብዙ ችግሮችን እየፈጠረ ያለ ነው፣ በምርቱ በአገልግሎቱ እንዲሁም ደግሞ በአሰራር ደረጃ ነው። ኮቪድ ያመጣው የራሱን የቻለ ተጽዕኖ አለ። ኢኮኖሚን በከፍተኛ ሁኔታ ጎድቶታል። ከዛ በተጨማሪ ደግሞ በተለይ ኢንቨስትመንትን የሚገፉ አካሄዶች አሉ። መንግስት የሚወስዳቸው እርምጃዎች ያሉ ኢንቨስትመንት ለመሳብ ግን ደግሞ በሀገር ውስጥ የሚፈጠሩ አለመረጋጋት፣ ግጭቶች፣ እነዚህ ደግሞ ኢንቨስትመንትን የሚገፉ ናቸው። አይደለም ተጨማሪና አዳዲስ ኢንቨስትመንት ሊመጣ ይቀርና ያሉትም ውጭ እንዲያዩ የሚገፋፋቸው ጉዳይ ነው። ባለፈው ዓመት እንኳ የተደረጉትን ግጭቶች እና የወደመውን ኢንቨስትመንት እና በጣም አስከፊና አሰቃቂ ነበር። ይህን እያየ አይደለም የውጭ ባለሀብት የሀገር ውስጥም ባለሀብት እዚሁ ኢንቨስት ለማድረግ ትንሽ ሁለት ሶስት ጊዜ ሊያስብ ይችላል። ይህ ባለበት ሁኔታ ሌላ ደግሞ አንበጣ ያስከተለው ጉዳት አለ። አሁን ደግሞ ጎርፍ እያስከተለ ያለ ተጽዕኖ አለ። የእነዚህ ሁሉ ድምር ኢኮኖሚውን በጣም አዝጋሚ ነገር ያደርገዋል እና የኢኮኖሚ እድገቱን በዛው ልክ ያነሰ ይሆናል ማለት ነው። ይሄ ነው የሚባል የተገመተ የቁጥር ባይኖረኝም እነዚህ ሁሉ ችግሮች ግን የኢኮኖሚ እድገቱን እንደሚጎትቱት ከአምናው ጋር ስነጻጸር ወደታች የወረደ እንደሚሆን አንዳንድ ትንበያዎች ያመለክታሉ። ሊያገግም ይችላል። የሚያገግመው ግን በጣም አዝጋሚ በሆነ ሁኔታ ላይ ግን ከፍተኛ የሆነ የመንግስት ድጋፍ ተደምሮበት ነው። በነገራችን ላይ መንግስት በተለይ ኮቪድ ጋር ተያይዘ የወሰዳቸው እርምጃዎች ኢኮኖሚው የበለጠ እንዳይወርድ ድጋፍ አድርጎለታል። በዚህ የመንግስት የወሰዳቸው እርምጃዎች በጣም የሚበረታቱ ናቸው። በዚህ በኩል ያም ሆኖ ግን መንግስት ካሰበው ውጭ የሆኑ ነገሮች አሉ፣ ግጭቶች፣ ጎርፍ፣ ሌላም ሌላም እና እነዚህ ሁሉ አጠቃላይ ኢኮኖሚውን የሚጎዱ ሆነው ነው የምናያቸው። ስለዚህ የመጪው ትንበያ ብዙም ደስ የሚል አይመስለኝም።
እንግዲህ አሁን እርስዎም ቀደም ሲል እንደ ችግር ጠቃቅሰዋቸዋል። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝም አብራርተውታል ከሌሎች ጉዳዮች ጋር። ግን የራሱን ልዩ ትኩረት ሰጥተን እንድናየው እንግዲህ የኢኮኖሚ እድገት የተጨበጠና በኑሮ የተገለጠ መሆን ይኖርበታል። በዚህ ረገድ የኑሮ ውድነት አንዱ መገለጫ ይመስለኛል። መንግስት ግን ያው ከውጭ የሚገቡ ፍጆታ እቃዎችን በተለይም የምግብ ፍጆታዎችን በሀገር ውስጥ አምርቶ ራስን ለመቻል እስከዚያ ድረስ ገበያውን ለማረጋጋት ከውጭ የገዙ የመደጎምን ስትራቴጂ መጠቀሙን እየገለጸ ነው። የዚህን ስልት አዋጭነትና አፈጻጸም እንዴት ይመለከቱታል ዶክተር ታደለ?
መልካም። እንግዲህ መሰረታዊ የሆኑ የምግብ ፍጆታዎችን ማምረት ማቅረብ ጊዜ የማይሰጠው ጉዳይ ነው። እንግዲህ አንድ ሀገር ቢያንስ ሌላው ቢቀር መሰረታዊ የሆኑ ምግብ ፍጆታዎችን ለዜጎቿ ማቅረብ ነው። ሌላው ከዛ በኋላ የሚመጣ ጉዳይ ነው። ይሄ አሁን ያለው አስተዳደር የወረሰው የኢትዮጵያ ኢኮኖሚ ሁለት ዋና ዋና መገለጫዎች ነበሩ። በፊት በነበረው የኢኮኖሚ ሞዴል አንደኛው በውጭ ፋይናንስ ጥገኛ መሆኑ ቅድም ዶክተር እየው ተካለ በስፋት ስለሄደበት መድገም አልፈልግም። ሁለተኛው እና ዋነኛው ደግሞ በገቢ ቀውስ የተንጠለጠለ መሆኑ ነው። እንግዲህ የኢትዮጵያ ኢኮኖሚ አንድና ዋናው መገለጫ መሰረታዊ የሆኑ ፍጆታዎች፣ መሰረታዊ የሆኑ እቃዎች እንደ ምግብ ያሉ እቃዎች ወደ አገር ሲገቡ ነበር። እዚህ መመረት ይችሉ። ይህን ደግሞ እነዚህ በተለይ ከግብርና ጋር ተያይዞ ከኢንዱስትሪ ጋር የሚያያዙ እቃዎች ናቸው ወይም የምግብ ፍጆታዎች ናቸው። ከግብርና ጋር ተያይዞ ያሉትን አሁን ጥሩ ዜና አሁን መንግስት እየሰራቸው በተለይ ግብርና ሚኒስትር እየሰራቸው አለ። ከውጭ የሚገቡትን የምግብ ፍጆታ በሀገር ውስጥ የመተካት ብሎ ሰፊ የሆነ ስራ እየሰራ ነው። ያ በጣም ሊበረታታ የሚገባ ነው። በተለይ ከኢንዱስትሪ ጋር ደግሞ ያው በሀገር ውስጥ ማምረት ጊዜ የሚጠይቅ ጉዳይ ነው። እስከዛው ድረስ ግን እነዚህ መሰረታዊ የሆነ የምግብ ፍጆታዎችን ከውጭ ሀገር ገብቶ ማምጣቱ የግድ ይላል። ይሄ እንደ አጭር ጊዜ ራስ ምታት ማስታገሻ ሊሆን ነው እንጂ ዘላቂ መፍትሄ ነው አልነበረም። ድሮም እኮ እነዚህ ነገሮች እኮ እናመጣ ነበር። መሰረታዊ የሆነ የምግብ ፍጆታዎች ወይም እቃዎች ድሮም ቢሆን ይመጣሉ፣ እስካሁንም እየመጡ ነው ያሉት። ምናልባት አሁን ጥሩ የሚሆነው ለማቆም መንግስት መወሰኑ ነው። አዲሱ ዜና እነዚህ መሰረታዊ የሆኑ የምግብ ፍጆታዎችን ሀገር ውስጥ አምርተን ራሳችን እስከምንችል ድረስ ግን ያው ውጭ አምጥተን ዜጎችን መመገብ አለብን የሚል አካሄድ ምንም አማራጭ የለም። ስለዚህ መሰረታዊ የሆነ ፍጆታዎች ማሟላት ላለብን ለዜጎች ይሄ ነገር በዚያው እንደ ቢዝነሱ ነው እንዳይቀጥል ነው። እና ይሄ ደግሞ አገሪቱን ትልቅ ዋጋ አስከፍሏታል። እንደዛ በመሆኑ ለምሳሌ ዋናው ውድ የሆነውን የውጭ ምንዛሬ በእነዚህ ሀገር ውስጥ ሊመረቱ የሚችሉትን እቃዎች ለማስመጠፍ መዋሉ ነው። ይህም በራሱ የውጭ ምንዛሬውን ይጎዳዋል። እዚህ ሀገር ውስጥ ሊመረቱ ግን የውጭ ምንዛሬ እናድናል። ቢያንስ ሁለተኛው ውጭ ሀገር ውስጥ ሲመጡ ደግሞ ሀገር ውስጥ ሊመረቱ የሚችሉትን ምርቶችና ድርጅቶች ይጎዳቸዋል። ስለዚህ የሀገር ውስጥ ምርትን በከፊል ይጎዳል። ዋነኛው አብዛኛውን ገቢ እቃዎችን ማስመጣት አገር ውስጥ ሊፈጠር የነበረውን የስራ ዕድል ያሳጣል። አሁን በቅርቡ ያጠናነው ጥናት አለ። በተለይ በምግብና በመጠጥ በጨርቃጨርቅና በጋርመንት በኮንስትራክሽን እቃዎች ሌላም አንድ ዘርፍ አለ። በእነዚህ ያጠናነው ጥናት አለ። የምግብ የጨርቃጨርቅና ሌሎችን አገር ውስጥ ቢመረቱ ኑሮ ሊፈጥሩት የሚችሉት የስራ ዕድል የትየለሌ ነበር። ምን ማለት ነው ይሄ? ኢትዮጵያ ከውጭ ሀገር በገፍ መሰረታዊ ፍጆታዎችን ማስመጣት የስራ ዕድል ወደ ውጭ እየላከች ነው ማለት። ስለዚህ ይሄ ደግሞ ከፍተኛ የሆነ የስራ ዕድል ባለበት ሀገር ተገቢም አይመስለኝም፣ ጥሩም አይመስለኝም። እነዚህ ሀገር ውስጥ መረቱትም በሀገር ውስጥ የጥሬ እቃ ቢመረቱ ግብርናው ከኢንዱስትሪ ጋር ይተሳሰራል፣ አገልግሎቱም እንደዚያው ከሌሎች ጋር ይተሳሰራል። ስለዚህ የኢኮኖሚ ትስስሩን ማበረታታት እና ማምጣት ማጠንከር ይቻላል። በተለይም ደግሞ አሁን መንግስት ኮርት ሰብስቲቱሽን ወይም ደግሞ ገቢ እቃዎችን በሀገር ውስጥ መተካት የሚለው በዛም ተያይዞ እየሰራቸው ያሉ ስራዎች ሰየው የሚያስሉ ናቸው። ውጭ እቃዎች ላይ የተንጠለጠለ ኢኮኖሚ ብዙም ዘላቂ አይደለም። ይህን አይተነዋል፣ ባለፉት 20 እና 25 ዓመታት አይተነዋል። ይህን አዋጭ እንዳልሆነ ዋነኛው ዘላቂ ልማት ለማምጣት አስተማማኝ የሆነ የስራ ዕድል ለመፍጠር የውጭ ምንዛሬ ክምችትን በዚህ በአገር ውስጥ ማምረቱ ወይንም ደግሞ ገቢ እቃዎችን በአገር ውስጥ መተካቱ ጊዜ የማይሰጠው ጉዳይ ነው።
እሺ ዶክተር ታደለ በጣም አመሰግናለሁ። ዶክተር ኢዮብ ተካልኝ እንግዲህ እነዚህ አስተያየቶች ላይ መልስ እዚህ ላይ በመንግስት ኃላፊነቶ የሚሰጡት አስተያየት ካለ ያክሉና በሸቀጦች ብቻ ሳይሆን በተለይም የፋይናንስ አቅርቦትና ተደራሽነትን እስከታችኛው የህብረተሰብ ክፍል ስለማዳረስ ኢኮኖሚውን እድገት ከዜጎች የነፍስ ወከፍ ገቢ ጋር የቀጥታ ግንኙነት እንዲኖረው ለማድረግ ለምታደርጉት ጥረት ሊነግሩን ይችላሉ?
አመሰግናለሁ ዶክተር ታደለ። በጣም ጥሩ አድርጎ ነው የገለጸው። ግን ለአድማጩ ግልጽ እንዲሆን ባለፉት 2 ዓመታት የኢትዮጵያን የኢንዱስትሪያል ፖሊሲ ኮምፕሊትሊ ኦቨርሆል አድርገናል የምንለው ያለ ምክንያት አይደለም። ምን ማለት ነው ይሄ? ግብርና የመንግስት ኢኮኖሚ ውስጥ ያለው ሚና ይታወቃል። ልማታዊ መንግስት ነው። ግን ያ ልማታዊ መንግስት በምን መልኩ ነው እንደዚህ ዘርፎች ላይ ኢንቨስት የሚያደርገው? ወይም ኢንዱስትሪያል ፖሊሲ የምንለው በሱ ነው ዲፋይን የማደርገው አሁን የመንግስት ሚና በኢኮኖሚ ውስጥ ማለት ነው። እዛ ላይ የሰራው ስራ በጣም ስር ነቀል ነበር። ግብርና ላይ እንደነሳሁት ግብርናውን ለማዘመን የሄድንበት ርቀት ብዙ ጊዜ በቁንጽል ስለትራክተርሶች ስለሚያነሱ ማስተካከል እፈልጋለሁ። ከ500 በላይ የተለያዩ የግብርና ግብዓቶች ናቸው ከመጣ ያደረጉት የንብ እርባታ፣ የወተት እርባታ፣ የአርብቶ አደሩን አርሶ አደሩን እያንዳንዱን አክቲቪቲ በደንብ አስተያየት አድርጎ ግብርና ላይ ሲግኒፊካንት ዲፍረንስ መምጣት አለብን፣ ማዘመን አለብን የሚል እሳቤ ማለት ነው። ኢንዱስትሪ ላይም ዶክተር ካደለ እንዳነሳው የእሴት ሰንሰለቱ በጣም ያልተራበበ ለክራይ ሰብረ ተጋለጠ የሀገሪቷን ኢኮኖሚ ሲያቆረጡ የነበረ ነው ነበር። ለምሳሌ እንደዚህ እንደተፋለ ለሚለው ሳቤ የሚሰጥ ቀረጥ ማብረታቻዎች ሁለቱን እንደዚህ የሚያሳድጉ ሳይሆኑ ቀጥታ ወደ መርካቶ የሚገቡና ሲሪየስ ሆነ ሊኬጅ የሀብት ብክነት የነበረባቸው ነበሩ። ይህን ተስተካከለው የሴት ስለትን በደንብ በማናበብ በሀገር ውስጥ መምረት ያለባቸው ምርቶች በሀገር ውስጥ እንዲመረቱ እያንዳንዱ ኢንዱስትሪ ባየመልኩ በመደገፍ ማለት ነው። ለምሳሌ ብረታብረት ላይ ያለ አንድ ኢንዱስትሪ አምራች ከውጭ የሚያስገባው ግብዓት ላይ በጣም ከፍተኛ የሆነ ቀረጥ ጥሎ ሌላም ሁሉም ፋይናል ፕሮዳክት ላይ አነስተኛ ቀረጥ ጥሎ ነው የነበረው። ይህን ለማስተካከል ግብዓቶቹ ላይ በስስትነቱ መሰረት ከፍተኛ ግብዓት መጨመርበት ምርት ላይ አነስተኛ ቀረጥ እንዲጣል ተደርጎ የጨርቃጨርቅም በሌሎች ማኑፋክቸሪንግ አይተምስ በጣም ከፍተኛ ተነጻጽረው። ለዚህ ነው በኮቪድ ጊዜ ዓለም በሚናቅበት ጊዜ ብዙዎቹ የኛ ኢንዱስትሪያሊስት ብዙዎቹ የኛ አምራቾች እንዲያውም አሁን ሰዓት አገኘን ያለች ምንድነው ስራ ላይ ያለው ኢንዱስትሪ ፖሊሲው ነው ወረሆል የማድረግ ስራ የሀገርን ምርት በሀገር የማምረት ስራ ኢምፖርት ኮምፒቲንግ ኢንዱስትሪ ያለው የሀገር በቀል ማሻሻያ ላይ ውጤት እያመጣ ስላለ ነው። አመሰግናለሁ።
አሁን እርሶም እንደገለጹት 5% ለተንቀሳቃሽ ንብረት ያሲያዙ እንዲያበድሩ በነፍስ ወከፍ በግንፍ የለም ላሞቻቸውን አስይዘው እንዲወስዱ እንግዲህ ብሔራዊ ባንክ በኩል ትዛዝ ተላልፏል። ጾም አሁን በሰፊው ሄደውበታል። እዚህ ላይ ግን የብድር ስርዓትና አፈጻጸማቸው የተበላሸ መሆኑን በሌላ በኩል ጠቅላይ ሚኒስትሩ ሲናገሩም ሰምተናል። ብዙዎችም ሲተቹበት የቆየ ነገር ነው። ቋሚ ንብረት ዋስትና ይዘው የሚበደሩት እዳቸውን መክፈል ባልቻሉበት ሁኔታ ውስጥ ተንቀሳቃሽ ንብረት ዋስትና ያሳያቱት የወሰዱትን ብድር መልሰው የሚከፍሉበት ይከፍላሉ ተብሎ የሚታሰብበት ሁኔታ እንዴት ነው? የአበዳሪስ የማስከፈል ብቃቱ ምን ያህል ነው? ሐሳቡ በጣም በጣም ጥሩ ነው። ተደራሽነቱንም ቀደም እንዳለው እንግዲህ ሌሎቻችሁም እንዳላችሁት ጠቃሚ ነው። ግን መንግስት የማስከፈል አስገዳጅ እንግዲህ ተንቀሳቃሽ ንብረት ማለት ትንሽ ያስቸግራል። ገደቡ እንዴት እንደሆነ እንግዲህ እዚህ ላይ አስተያየቶን ጨምረው ዶክተር ኢዮብ ተስፋዬ በዚህ ላይ እርሶ ካሉት የፋይናንስ ሪፎርም ጋር የሚገናኝበት አግባብ አለ ወይ የሚለውን ጨምረው በዚህ ላይ አስተያየቶን ያክሉና የውጭ ምንዛሪ ተመን ተግባራዊ እንዲሆን ይፈልጋሉ በብዙ ጊዜ በሚያነሷቸውም ነገሮች ላይ እንግዲህ እስከዛ ድረስ ለጥጠውት ማለት ነው። ይሄን የፋይናንስ ሪፎርም ከዚህ ከትንሹ ተንቀሳቃሽ ንብረት ላላቸው ገንዘብ ከማበደር አንስቶ እስከ ትልቁ ውጭ ምንዛሪ ድረስ ካሉ ትላልቅ በጀቶች ድረስ ውስጥ የውጭ ምንዛሪ የሚጫወተው ሚና ቀላል አይደለምና ከዚህ ጋር ያያይዘው አስተያየቶን ቢሰጡኝ ዶክተር ኢዮብ ተስፋዬ።
ኦኬ፣ ያው እንደሚታወቀው የፋይናንሻል ሴክተር በአንድ ሀገር ኢኮኖሚ ውስጥ ትልቅ ሮል ይጫወታል። ኢንስትሩመንት ነው፣ ቬክል ነው፣ ምርትና ምርታማነት ለማሳደግ ቅድም የተባሉትን የኢምፖርት ሰብስቲቲዩሽን፣ ኤክስፖርት ጀኔሬሽን፣ የስራ ፈጠራን እንደዚሁ ለማስፋፋት ትልቅ ሮል አለው፣ ትልቅ ሚና አለው። ባለፉት 10 ዓመታት በቅርብ እንደማውቀው የኢትዮጵያ የፋይናንስ ሴክተር ይሄን ሮል በአግባቡ ሲጫወት አልነበረም። በአግባቡ ነው ያልኩት፣ ምንም ሮል አልተጫወተም ማለት አይደለም። በተወሰነ መልኩ እንደዚሁ ኢንዱስትሪዎች እንዲስፋፉ፣ አግሪካልቸር እንዲስፋፋ፣ የንግድ እንቅስቃሴ እንዲስፋፋ አድርጓል። ግን በሌላ መልኩ ደግሞ ሲታይ ብዙ ጊዜ የኢህአዴግ መንግስት ከፍ አድርጎ የሚያጮኸው የኪራይ ሰብሳቢነት ጉዳይ አለ። የፋይናንስ ሴክተሩ ኪራይ ማከፋፈያ ተቋማት ነበሩ። ይኸውም የኪራይ ማከፋፈያ ተቋማት የነበሩት በተጠና ስልታዊ በሆነ መንገድ የተሳተፉ ሰዎች አሉበት። ደረጃ አብዛኛው ሀብት የጥቂቶች ኪራይ መሰብሰቢያ እና የጥቂቶች መበልጸጊያ ሆኗል። ለኤስኤምኢስ የተሰጠ ብድር ፕሮፖርሽናል ስታየው፣ ለአግሪካልቸር የተሰጠ ብድር ፕሮፖርሽናል ስታየው ከፖሊሲውም ስህተትም የመጣ ሊሆን ይችላል፣ ግን ደሊበሬትሊ ከአሰራርም የመጣ ችግር ነው። በዚህ የተነሳ የልማት ባንክ ያልተሰበሰበ ብድር በከፍተኛ ሁኔታ አራውንድ 40% ነው ባይ ዜሮ ኦን አድሚሽን ከፍ ብሏል። ይሄ ባንክ ነው ለማለት ይቸግራል። በዓለም አቀፍ ስታንዳርድ መለኪያ መሰረት የኢትዮጵያ ንግድ ባንክ አብዛኛው ያበደረው ለትላልቅ የመንግስት ኩባንያዎች ናቸው። ይህም ቅድም አንስተነዋል። ይህንንም መንግስት ደው እንደገና ተረክቦታል፣ ባንኩንም ኩባንያዎችንም ለማዳን ሲል። ዞሮ ዞሮ ግን ፈንዳሜንታል የሆነ ለውጥ መኖር አለበት የሚል እምነት ተደርጎ ኢትዮጵያ ንግድ ባንክ አካባቢ እንደዚህ የኮምፕረሄንሲቭ ሪፎርም ፕሮግራሞች ተጀምሯል። ግን በእኔ እምነት ሴክተሩ ሰፋ ያለ ኮምፕረሄንሲቭ የሆነ ኮሄረንት የሆነ ሴክተር አሰስመንት ተደርጎ ስትራቴጂ ሊኖረው ይገባል። ይሄ ስትራቴጂ ፌዝድ በሆነ የኢምፕሊመንቴሽን ፕሮግራም ተደግፎ የሴክተሩ አቅጣጫ፣ ምክንያቱም ኢትዮጵያ አሁን ባለባት ፖፑሌሽን እድገት ወይም ደግሞ የገቨርንመንት ትልቅ አምቢሽን ራስን በመግብ የመቻል ስራን የመፍጠር የማስፋፋት የዲጂታይዜሽን ውስጥ የመግባት እንደዚሁም የቱሪዝም ሴክተሩን የማስፋት የማይኒንግ ሴክተሩን የማንቀሳቀስ አላማ ይዞ ተነስቷል። የዚህ የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም ይህን የሚመጥን ይህን ቁመና የሚመጥን የፋይናንስ ሴክተር ሊኖር ይገባል። ለዚህ ደግሞ የፋይናንሽል ሴክተር ስትራቴጂ ኢዝ ክሪቲካል። ተጨማሪ ኢንስትሩመንትስ ያስፈልጋሉ፣ ተጨማሪ ማርኬት ያስፈልጋል፣ ተጨማሪ ኢንፍራስትራክቸር ያስፈልጋል። ሉክ አሁን ኮንስትራክሽን ኤንድ ቢዝነስ ባንክ ይሄ በሚስ ማኔጅመንት እንዲጠፋ የተደረገ ባንክ ነው እንጂ ትልቅ ሮል የጫወት ነበረ በስራ ፈጠራ፣ የቤት ችግርን በመፍታት ቁጠባን በማሳደግ። ስለዚህ ይሄን ሰፋ አድርጎ ማሰብ ይጠይቃል። የተወሰዱ እርምጃዎች አሉ በናሽናል ባንክ። ለእኔ እርምጃዎቹ ጥሩ ናቸው፣ ግን ቁንጽል ባይሆኑ ይመረጣል። በዳይሬክቲቭ በማሻሻል ብቻ ያለውን ፕሮብሌም ሶልቭ ማድረግ አይቻልም፣ ሴክተሩን ማሳደግ አይቻልም። አሁን ቅድም የተነሳ ሰብስቲቲዩሽን በጣም ኢምፖርታንት ነገር ነው፣ ግን ይሄን በአንድ ሁለት ዳይሬክቲቭ አይደለም ኢምፕሮቭ የምታደርገው። ኢምፖርት ሰብስቲቲዩሽን ምንድን ነው? ምን አይነት የፋይናንስ አቅርቦት ነው የሚያስፈልገው? ወይስ ተቋም ያስፈልጋል የሚለው ነገር መታየት አለበት። ለኤስኤምኢስ በጣም ጥሩ ነው የዚህ ሌስ ኮላተራል በመጠየቅ ወይም በተንቀሳቃሽ ንብረት ታትስ ዋይ። ግን የኤስኤምኢ ሴክተር ለማሳደግ የኤስኤምኢ ባንኮች ያስፈልጉናል። በእርግጥ እነዚህ ኤስኤምኢስ በማይክሮ ፋይናንስም ተደራሽ አይደሉም፣ በባንኮችም ተደራሽ አይደሉም። ሚሲንግ ሚድል እየተባሉ ነው የሚጠሩት። አሁን የተንቀሳቃሽ ንብረት አስይዞ የመበደሩ ጥሩ ነው፣ ባንኮቹ ብዙ የሚጎዳቸው ነገሮች አይደለም። በነገራችን ላይ የዚህ የክራይ ማከፋፊያ ናቸው የተባሉት የመንግስት ባንኮች ብቻ አይደሉም፣ የግል ባንኮችም ጭምር ናቸው። ስለዚህ በዚህ የተንቀሳቃሽ ንብረት እምነት ነው በፋይናንስ ሴክተር ውስጥ ኢምፖርታንት የሆነው ነገር፣ በጣም ኢምፖርታንት የሆነው ነገር እና በአበዳሪም በተበዳሪ መካከል እምነት ሲኖር ተንቀሳቃሽ ንብረት ሆነ የማይንቀሳቀስም ሆነ ዜሮ ኮላተራል ማድረግ ልትሰጥ ይችላል። አዝ ሎንግ አዝ ስራው አዋጭ ከሆነና በአበዳሪም በተበዳሪም መካከል እምነት ሲኖር፣ ዲስፕሊን ሲኖር፣ የማበደር እና የማበደር ካልቸሩ የመክፈል ካልቸሩ ሲሻሻል ጥሩ ይሆናል፣ ይስተካከላል ማለት ነው። በእኔ ግምት እንደውም የተበላሸ ብድር ያለው በከፍተኛ ተበዳሪዎች እንጂ በዝቅተኛ ተበዳሪዎች አይደለም። የማይክሮ ፋይናንሶችን ተመልከት። የማይክሮ ፋይናንስ ተቋማት የተበላሸ ብድር በጣም ዝቅተኛ ነው። ወራል ግን በአንድ መሬት ላይ 10 ብድር በተደጋጋሚ በመስጠት የሚታወቁ ባንኮች አሉ። ይህን የሚወስዱ ትላልቁ እንጂ ትንሽ ተበዳሪዎች አይደሉም። እንደውም ፍትሐዊነት ይጎድለዋል የኢትዮጵያ ብድር አሰራር። ስለዚህ አሁን እየተወሰዱ ያሉት እርምጃዎች ደረጃም በደረጃ ቢሆን ፍትሐዊነትን ማስፈናቸውን ማረጋገጥ ነው። ሌላው በሴክተር ውስጥ ያለውን ኮራፕሽን ያለምንም አመንታት እንትን ሪሙቭ ማድረግ ያስፈልጋል። ሲሪየስ የሆነ ነገር ዲስፕሊን መኖር አለበት የፋይናንስ ሴክተር፣ ምክንያቱም የሀገር ኢኮኖሚውን ይዞ ይጠፋል። በአንድ በኩል የሚለፈው ልፋት በዚህ በዜሮ ማባዛት ሊሆን ይችላል። የፋይናንሽል ሴክተር ጤናማ ካልሆነ እና የሱፐርቫይዘሪ ተቋሙ ሲሪየስ የሆነ አክሽን መውሰድ ይኖርበታል ያለበት ይመስለኛል። ኦን ዘ አዘር ሃንድ የፎሬን ኤክስቼንጅን ያነሳው ነገር፣ ፎሬን ኤክስቼንጅ ኦፍኮርስ በገበያ የሚወሰን ነው እንደ ማንኛውም ፕሮዳክት። እንደውም ከሱፐር የሆነ ማስተር የሆነ ፕራይስ ነው የሚባለው፣ ምክንያቱም ሌሎችን ዋጋዎች የሚመራው ምንዛሬ ነው። አንድ ከረንሲ ከሌላ ከረንሲ ጋር ያለው ሪሌሽንሽፕ በገበያ ቢወሰን ነው የተሻለ የሚሆነው። በኢትዮጵያ ውስጥ ኦፍኮርስ የፎሬን ኤክስቼንጅ ጀነሬት የሚደረግባቸው መንገዶች ኤክስፖርት አለ፣ ሬሚታንስ አለ፣ ቱሪዝም አለ፣ ፎሬን ዳይሬክት ኢንቨስትመንት አለ፣ የውጭ እርዳታ እና ብድር አለ። እነዚህ ናቸው ለረጅም ጊዜ ምንጭ የሆኑት። ቅድም ዶክተር ታደለ እንዳለው በእነዚህ ላይ የተንጠለጠለ በኢምፖርት እና በብድር ላይ የተንጠለጠለ ኢኮኖሚ ነበር። ይህን ማሻሻል ያስፈልጋል። ኢምፖርት ሰብስቲቲዩሽን ራሱ
ፎሬን ኤክስቼንጅ ጀነሬሽን ለሱ ኮንትሪቢዩት የሚያደርግ ነው እና እዛ ላይ ማተኮር ያስፈልጋል። በራስ አቅም መጠቀም ያስፈልጋል። የማይኒንግ ሴክተር፣ የቱሪዝም ሴክተር ኢዝ ክሪቲካል። እንደ ቀላል ሲቆጠር የነበረ ነው፣ አሁን ከፍተኛ አቴንሽን ያገኘ ነው። ማይኒንግም ቢሆን እንደዛ ነው እና የውጭ ምንዛሪ ራሽን ከመደረግ አሰራር ደረጃ በደረጃ እየወጣ ነው። ሆኖም ግን የውጭ ምንዛሪው እጥረት ስላለ የጥቁር ገበያው በስፋት እየሰፋ ነው። አሁን $1 በ46 ብር የሚሸጥበት ደረጃ ደርሰናል። በኦፊሻል ማርኬት እና በብላክ ማርኬት መካከል ሰፊ ልዩነት አለ። ይሄን ማስተካከል ያስፈልጋል። ይሄ የሚስተካከለው እንግዲህ የፎሬን ኤክስቼንጅ ሊበራላይዜሽን ፕሮግራም ሲካሄድ ነው። ደረጃ በደረጃ ወደ ገበያ መር የውጭ ምንዛሪ አሰራር መሄድ ሲቻል ነው። ይሄን ደግሞ ጄኔሬት በማድረግ ቋቱን በመሙላት በማሳደግ የሪዘርቭ አቅምን በማሳደግ የሚካሄድ ነው። ይሄ ጠቀሜታው ምንድን ነው? ብክነትን ይቀንሳል። ብክነትን መቀነስ ብቻ ሳይሆን የሪሶርስ አሎኬሽኑ በትክክል ወደሚፈልገው አቅጣጫ እንዲሄድ ይደረጋል። አሁን ዲስቶርሽኑ በጣም በስቷል። ዲስቶርሽኑ ከመብዛቱ የተነሳ የዚህ የፎሬን ኤክስቼንጅ እጥረት የዋጋ ግሽበትን እያባባሰ ነው። ከፍተኛ አቢዩዝ አለ። ሰሞኑ የከረንሲ ኖቱ ለውጥ አለ። ይሄም ለዚህ ኮንትሪቢዩት ያደርጋል ማለት ነው። ኖቱን ብቻ መቀየር ሳይሆን እነዚህን ዲስቶርሽን ለቃቀነ ኦፍ ኮርስ በተዛማጅ ተጨማሪ እርምጃዎች መደገፍ አለበት። እነዚህ አሰራሮች የውጭ ምንዛሪ አካባቢ ያሉ ችግሮችን በደረጃ በደረጃ ሊቀርፉ ይችላል። ኦቨርናይት የሚሆን ነገር አይደለም፣ ግን ሲሪየስሊ መታየት ያለበት ገበያ ነው። ራሱን የቻለ ገበያ ነው። ለአሁኑ ግን የውጭ የዋጋ ግሽበትን አንዱ ከሚያቃጣጥሩት ነገሮች ይሄ የውጭ ምንዛሪ ላይ ያለ ዲስቶርሽን ነው እና በገበያ ዋጋ ደረጃ በደረጃ መወሰኑ አግባብ ነው። ብዙ ሀገሮችም ውጤት ያገኙበት ነው። ኦፍኮርስ ሴትባክስ ሊኖሩ ይችላሉ፣ ግን እነዛን ሴትባክስ ሚኒማይዝ ማድረግ ሚቲጌት ማድረግ አክሽንስ ካሉ ውጤታማ ይሆናል የሚል እሳቤ አለኝ።
ወደ ዶክተር ዮብ ተካልኝ ደግሞ እንሂድና አሁን ዶክተር ዮብ ያነሱትን ሰምተዋል። ከዚህም ጋር አያይዘው ጠቅላይ ሚኒስትሩም እንደ ችግርነት ካነሷቸው ነገሮች ሁለቱ ዋና ዋና ነገሮች ላይ ከፍተኛ ግሽበት መኖሩን እናንተ እንዳነሳችሁት ማለት ነው፣ ከፍተኛ ግሽበት መጠን መኖሩና የውጭ ምንዛሬ እጥረት መኖራቸውን ነው ከስኬት ውጪ ከፍተኛ ችግሮች መሆናቸውን ያነሱት። እሱን ጋር አያይዘን እንግዲህ ሰሞኑን የተደረገው ደግሞ የገንዘብ ለውጥ አለ። ዞሮ ዞሮ የሀገር ውስጥ ፋይናንስ አቅምን ለማሳደግ በማሰብ ይመስላል እሱ የተደረገው እና የውጭ ምንዛሬውንም በተዘዋዋሪ መንገድ ሊቆጣጠር የሚችልበት መንገድ እንዲኖረው የታሰበ ነው የሚመስለው እና እዚህ ላይ እስቲ አስተያየቶን ቢሰጡም ሰሞኑን ስለተደረገው የገንዘብ ለውጥ በኢትዮጵያ ፋይናንስ አፈጻጸም የኢኮኖሚ እንቅስቃሴ ላይ የሚኖረውን አስተዋጽኦ ወይም ተጽዕኖ እንዴት ይገልጹታል?
እንዳነሳው የዋጋ ግሽበትና የውጭ ምንዛሬ እጥረት አብሮን ያለ ችግር ነው። ይህንን ችግር ግን ለመፍታት መከተል ያለብን አፕሮች ኮምፕሬሄንሲቭ ሙሉ የሆነ የኢኮኖሚውን እይታ ማየት ይጠይቃል። የሀገር በቀል ኢኮኖሚ ማሻሻያው ላርጅ በዋነኝነት የሚለው ይህንን ነው። አሁን ዶክተር ዮብ ያነሳው የውጭ ምንዛሬ ተመኑን ጨምሮ፣ አዎ የውጭ ምንዛሬ ሬጅማችን ችግር ያለበት ነው። ዲስቶርሽን አለበት። ሶሽ ደግሞ በነገራችን ላይ የሚጠቅመው ዳሁን አይደለም፣ በጣም በጣም ዳሁን ይጎዳል። አክቹዋሊ አንዳንድ ጥናት የሚያሳየው 15-20% የሚሆን ዲስፕሮፖርሽናል የሆነ ኔጌቲቭ ኢምፓክት አለው በደሃው ላይ አሁን ያለ የውጭ ምንዛሬ ዲስቶርሽን። ይሄንን እና የዋጋ ግሽበቱን ለማስተካከል ግን የምንከተለው አብሮ ኮምፕሬሄንሲቭ መሆን አለ። ግራጁዋል ኮምፕሬሄንሲቭ ምን ማለት ነው? አጠቃላይ ኢኮኖሚ ውስጥ ያሉትን ችግሮች ስንፈታ፣ ለምሳሌ አቅርቦት ችግሩን ስንፈታ፣ ኤክስፖርቱን ስናሳድግ፣ ቅድም ያነሳነው የኢምፖርት ሰብስቲቱሽን አለ። ስንዴና ዘይት ብቻ ቢቀር እኮ ከ1 ቢሊዮን በላይ ሴፍ ታረጋለ። ቀላል አይደለም፣ በጣም ሲግኒፊካንት። እነዚህን ነገሮች ሰርተን ትሪ ይርስ ያለውም ለዚህ ነው። በዚህ የሪፎርም ፔሪድ ውስጥ በተናበ መልኩ ብንፈታው ነው የሚሻለው። ዝም ብለን ተረስተን የውጭ ምንዛሪ ክመን ብንቀይር ሽሬ ይሆናል። ቅድም ዶክተር ዮብ እንዳነሳው ሌላ ኢምፓክት ያመጣል እንጂ የፈለግነው መጠን ችግሩን አይፈታም። አንዱን እኛን ማሻሻያ በነገራችን ላይ ሀገር በቀል የሚያደርገው ይሄ ነው። ስለ ኢትዮጵያ ኢኮኖሚ ከኛ የተሻለ የሚያቀለም እኛ ስበል ኢትዮጵያውያን ማለት ኢኮኖሚያችንን በደንብ አንብበን ነው የምንሄደው። ከተለያየ ቦታ የሚወጡ ተቋማት ሀሳብ ሊያቀርቡ ይችላሉ። አሁን ለዓለም ባንክ የሚሰሩ ግን በደንብ ገብቷቸው አይደለም። ኢትዮጵያ ኢኮኖሚን ለመፍታት አጠቃላይ ኢኮኖሚ ውስጥ ያለውን ችግር መዋቅራዊን ችግር የገርፍ ችግሩ መፍታት ይገባል የሚል ሳሌ ስለሌለበት የብር ለውጡ የከረንሲ ቼንጁ አጠቃላይ ከያዝናቸው ሪፎርሞች ውስጥ አንዱ ነው። ይሄ ረጅም ጊዜ በጣም በከፍተኛ ዲሲፕሊን ተይዞ የማክሮ ቲሙ ሲሰራበት የቆየ ጉዳይ ነው። ከዚህ የምንዛሬ ከረንሲ ለውጥ ብዙ ነገሮች እናገኛለን። አንደኛው ትልቁ ነገር እንግዲህ ቅድም ያነሱ የነበሩት ባለሙያዎቹ በጣም ኢኮኖሚ ውስጥ የተረጨ ገንዘብ አለ። ይሄ ገንዘብ ከኢኮኖሚ ውስጥ ምርታማ በሆነ ሁኔታ የመነጨ አይደለም። ግማሹ በኮራፕሽን የወጣ ነው። ሌላው በአንደርግራውንድ ኢኮኖሚ ማለት ለመንግስት ግብር ሳይከፍልበት ሀብት የፈራበት ነው። ተሰርቆ የመጣ ነው በአመዛኙ። በአጠቃላይ ግን ኢትዮጵያ ውስጥ ያለውን አጠቃላይ የገንዘብ ስርጭት ኮርስ መንግስት በራሱ ሲሪየስ የሆነ የመኒ ሰፕላይ የገንዘብ አቅርቦት የመጨመር አቅጣጫ ስለተከተለ የተፈጠረ እንዳለ ሆኖ ያ ደግሞ የተባባሰበት ሁኔታ አለ። በተለይም ደግሞ ቅድም ያነሳሁትን የፍትሐዊነት ጥያቄ ሁሉ ያመጣ ነው። ስለዚህ ይሄ በአንድ በኩል ኢኮኖሚ ውስጥ የተረጨውን እና በፋይናንስ ስርዓት ውስጥ የሌለውን ገንዘብ ህጋዊ የሆነ መንገድ ማስገባት መምከን ያለበትን መምከን በጣም በጣም አስፈላጊ የማክሮ ውሳኔ ነበረ። ይሄ በአንድ በኩል ኢሊሲት ትሬዱን ህገወጥ ንግዱን እንዲሁም የታክስ ስርዓቱን ያዛነፈውን የአንደርግራውንድ ኢኮኖሚ ለማስተካከል ከዛም አልፎ አንዳንድ ቦታ ላይ ጸጥታ ስጋትም ሆኖ የቆየበት ሁኔታ ነው ያለው። እንደምታውቀው አጠቃላይ ከዚህ አንጻር በደንብ ታስቦበት የከረንሲ የገንዘብ ለውጥ ማድረጉ አስፈላጊ ሆኖ ታምንበት የተወሰነ ጉዳይ ነው። አጠቃላይ የማክሮ ኢኮኖሚ በማረጋጋት ረገድ ትልቅ ሚና ይጫወታል። ኢንፋክት አውድ ቢ ኢንትረስትድ ቱ ሄር ጊዜ አግኝቼ አልሰማሁም ሌሎች ሰዎች ስለዚህ ጉዳይ ምን ሀሳብ እንዳላቸው። ባለሙያዎቹ የተለየ ሀሳብ ካላቸው በሰማ ደስ ይለኛል። በእኛ በኩል ግን በአግባቡ ታስቦበት በጣም በተቀናጀና በተናበበ መልኩ የሆነ ነው። አጠቃላይ የፋይናንሻል ኢንክሉዥኑ አካል ተደርጎ መታሰብ አለበት። የባንክ ስርዓት ውስጥ የሌለ ብር ደረጃ እንደሚገባ ፕሮዳክቲቭ አይደለም። አንዳንዱ እንግዲህ ትራስ ላይ ወይም ካዝነስ የተቀመጠ ገንዘብ ያ ሪሶርስ ወደ ባንክ ሊመጣ ኖሮ ቅድም ላለው ገበሬ፣ ቅድም ላለው አርብቶ አደር፣ ቅድም ላለው ወጣት የብድር አቅርቦት ተገኝቶበት የሀገር ሀብት ማፍያ በሆነ ነበር ሬሶችን ህይወት ለወጠ ነበር ማለት ነው። በሌላ በኩል ደግሞ ሰርቶ ለፍቶ የሚያገኝና በስርዓቱ ግብር የሚከፍልበት ሌላው ደግሞ ከግብር ስርዓቱ ውጭ የሆነበት ሲሆን አጠቃላይ ነፍሳቱ ላይም ትልቅ ኢንፈስ ነው የሚያመጣው። ይህ ደግሞ የዋጋ ግሽበቱ ላይም የራሱ አስተዋጽኦ ነበረው። ስለዚህ በጣም ታስቦበት በጊዜ ተወስዶ የተሰራ ነገር መሆኑና ከኢኮኖሚክስ አንጻር በጣም ሲሪየስ ምልክት ያለው ትልቁ ነገር ግን ፖሊሲ ብቻ ሳይሆን ፖሊሲ የሚተገብርበት ሁኔታ ነው። ህዝቡም፣ የባንኩ ባለሙያውም፣ ፕሬዚደንቱም፣ ሁሉም ስቴክሆልደርስ ይህን ነገር ተረድተው የሀገር ሀብት በስርዓት ካልተመራ ለሁላችንም የማይጠቅም መሆኑን ተረድቶ አቲንክ ዲሲፕሊን ተግባራዊ ካደረገው እና ስርዓት ያለው የፋይናንስ ስርዓት፣ ስርዓት ያለው የታክስ ስርዓት ከገነባ እቺ ሀገር ትልቅ አቅም አላት። ለሁላችንም የሚሆን ለሁላችንም የሚተርፍ አቅም ያላት ሀገር ነች። እንደዛ አይነት ዘላቂ ሰስተብል የሆነ የልማት አቅጣጫ ያለች ሀገር የመገንባቱ አካል ነው ማለት ነው።